Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም ሲያብራኛለች።
ሰላም እንደምናመሻችሁ። በዛሬው መጋቢት 4 2009 ዓ.ም የጋቢና ቪኦኤ ዝግጅታችን ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ መደርመስ የሟቾች ቁጥር 65 እንደደረሰ ዘገባ ይዘናል።
አዎ፣ ዛሬ የአዲስ አበባ ከተማ ድሪባ ኩማ ማምሻውን በሰጡት መግለጫ የሟቾች ቁጥር 65 መድረሱን ተናግረዋል። ከሟቾች ውስጥ ደግሞ 45ቱ ሴቶች ናቸው ብለዋል። ይህ ዘገባ እንደደረሰን ከአዲስ አበባ ይዘን የምንመለስ ይሆናል። የደቡብ ሱዳን የሙርሌ ጎሳዎች በትላንትናው ምሽት በኢትዮጵያ ጋምቤላ ክልል አኝዋክ ማህበረሰብ ላይ ጥቃት ተፈጽሟል ተብሏል።
ትናንትና ሞርሌ ጥቃት ላይ ወደ 22 ህጻናት ነው ወሰደ የተባለው። ቤቶችን አቃጥሏል፣ 12 ሰዎችን ገሏል።
የርዕሰ መስተዳድርና የካቢኔ ጉዳዮች ኃላፊ አቶ አዲሱ ናቸው። ዘገባ ይኖረናል። ለአራት ወራት በእስር ላይ የነበረው ጋዜጠኛ አናንያ ሶሪ ከእስር ተለቋል።
ህገ መንግስታዊ ስርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳቸዋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ህይወት ውስጥም ስንሰራ ይኖርናል እንጂ ማንም አካል ጋር ግንኙነት አድርገን ተልእኮ ተቀብለን የምንቀሳቀስ አይደለንም። የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። ከዛ በኋላ ዞር ብሎም የጠየቀን የለም። ዝም ብለን የተቀመጥ ነው። ያው የምርመራውም ሂደት ከልብ ለማጣራት የመፈለግ ሳይሆን ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው።
ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት ባወጡት አዲሱ የተሻሻለ የጉዞ እገዳ ላይ የተመለከተ ዘገባም አለን። ሰዓት ከበቃል ሌሎች ዘገባዎችም ይዘን እንመለሳለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዜናዎቹን እንደገና ለማቅረብ ተመልሰን መጥተናል። በመጀመሪያ ከአዲስ አበባ ወጣ ብሎ በሚገኘውና በተለምዶ ቆሼ በሚባለው ስፍራ የነበረው ግዙፍ የቆሻሻ ክምር ተደርምሶ ከ65 ሰዎች በላይ ሕይወታቸውን እንዳጡ ተገለጸ። የቆሻሻው ክምር ሲደረምስ ብዙ ቦታዎች እንዳዳረሰና ከሞቱት አብዛኞቹ ልጆችና ሴቶች መሆናቸውን የከተማይቱ አስተዳደር ቃል አቀባይ ተናግረዋል። ከትላንት በስቲያ ቅዳሜ በደረሰው አደጋ ሕይወታቸውን ያጡት ሰዎች ቁጥር ቀደም ሲል ከተጠቀሰው ቁጥር ሊጨምር እንደሚችልም ይገመታል። አደጋው በአቅራቢያ ያሉትንም ቤቶች ደርምሷል ወይም አጥፍቷል። ከ40 ዓመት በላይ እድሜ ባለው በዚህ የቆሻሻ ክምር ውስጥ ብዙ ሰዎች ፈልፍለው በመግባት እንደ መኖሪያ ቤትም ይጠቀሙበት እንደነበር ይነገራል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎች ጠቃሚ ነገር ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። በተለምዶ ቆሼ የሚባለው ስፍራ የከተማይቱ ዋናው የቆሻሻ ማጠራቀሚያ ቦታ ሲሆን ከ50 ዓመታት በላይ እድሜ እንዳለውም ይታወቃል። አድማጮች፣ ይህን በተመለከተ ዘርዘር ያለ ርዕስ ወደ በኋላ ላይ ይዘን እንመለሳለን።
ወደ ሶማሊያ ስናመራ ዛሬ ሰኞ ሞቃዲሾ ውስጥ ለደረሱትና ቢያንስ 6 ሰዎችን ለገደሉት 2 የመኪና ውስጥ ቦምብ ፍንዳታ የሶማሊያው ነውጠኛ ቡድን አልሻባብ ኃላፊነት መውሰዱን አስታወቀ። የአይን ምስክሮች እንደገለጹት የመጀመሪያው ፍንዳታ የደረሰው በርካታ የመንግስት ባለስልጣናት፣ በንግድ ስራ ላይ የተሰማሩ ሰዎችና ከውጭ የሚገቡ እንግዶች በሚያርፉበት ማካ አላ ሞከራማ በሚባለው መንገድ ላይ በሚገኘው ሞሆሊየ በሚባለው ሆቴል ውስጥ ነው። ነውጠኞቹ ሆቴሉ በራፍ ላይ ያቆሙት መኪና በማፈንዳቱ ነው የመጀመሪያው አደጋ የደረሰውና ለአምስት ሰዎች ሞት ምክንያት የሆነው ሲሉ አንድ ከፍተኛ የሞቃዲሾ ፖሊስ መኮንን ኮሎኔል ሞሐመድ ዳሂር ገልጸዋል። አንድ ሰው የሞተበት ሁለተኛው ፍንዳታ የደረሰው ደግሞ ሞቃዲሾ ውስጥ በሚገኘው አንድ ወታደራዊ ጦር ካምፕ ላይ ሲሆን በስፍራው በነበረ አንድ የቪኦኤ ዘጋቢ ሪፖርት መሰረት በጥቃቱ የጎደሉ 6 ሰዎች መዲና ሆስፒታል እየታከሙ መሆናቸውን ደርሶናል።
ወደ አፍጋኒስታን ስናመራ አንድ የአፍጋኒስታን አገር ውስጥ ጉዳይ ሚኒስቴር ቃል አቀባይ እንደገለጸው ካቡል ውስጥ መንገድ ላይ የተጠለፈ ፈንጂ ባደረሰው ጥቃት ቢያንስ አንዲት ሴት ገድሎ ሌሎች 8 አቁስሏል። ይኸው መደበኛ ወይም ትክክለኛ ቦምብ የሚመስለውን ፈንጂ በማንና በእንዴት በመንገድ ላይ ጥቅም ላይ እንደዋለ የታወቀ ነገር የለም። የአይን ምስክሮች እንደሚሉት አንዲት መለስተኛ የጭነት መኪና ኢላማ ያደረገው ፍንዳታ በአቅራቢያው በነበሩ ሱቆች ላይም ጉዳት አድርሷል።
ሁለት የተባበሩት መንግስታት ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ጠፉ። ሁለቱም ኮንጎ ውስጥ የሚገኘው የድርጅቱ ሚሽን አባላት ነበሩ። ሁለቱ የድርጅቱ ጠበብት መጥፋታቸውና በፈረንሳይኛው ምህጻረ ቃል MONUSCO የሚባለው በኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅት አረጋጊ ተልእኮ ፍለጋ ላይ እንዳለ አንድ የተባበሩት መንግስታት ቃል አቀባይ ገልጿል። ሁለቱ የድርጅቱ አባላት መጠለፋቸውን የኮንጎ ባለስልጣናትን ጠቅሶ የዘገበው ደግሞ ሮይተርስ የዜና አውታር ነው። ለዛሬ ይዘንላቸው የነበሩት ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የመጀመሪያ ዘገባችን ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ 65 ሰዎች ሕይወታቸውን አጥተዋል። የሟቾች ቁጥርም እንደሚጨመር ይፈራል። በሕይወት የተረፉ ካሉ ለማዳን የሚደረገው ጥረት እንደቀጠለ፣ የአካል ጉዳት የደረሰባቸውም ሕክምና እየተሰጠ እንደሆነ እየተነገረ ነው። በዛሬው ዕለትም 19 ሰዎች የቀብር ስነ ስርዓታቸው መፈጸሙ ተገልጿል። አድማጮች፣ ይህንን የተመለከተ ሰፋ ያለ ጥንክር መለስካቸው ከአዲስ አበባ እያጠናቀረልን ነው፣ እንደደረሰን እናቀርባለን።
ወደ ሌላኛው ዝግጅታችን ስናመራ የደቡብ ሱዳን የሙሩሌ ጎሳ አባላት በትላንትናው ምሽት በኢትዮጵያ ጋምቤላ ክልል አኙዋክ ማህበረሰብ ላይ ባደረሱት ጥቃት የሰው ህይወት አጥፍተው ህጻናት ወስደውና ቤት አቃጥለው ሄደዋል ተባለ። ጽዮን ግርማ ዝርዝር አላት።
በጋምቤላ ክልል በአኙዋክ ማህበረሰብ በሁለት ወረዳዎች ላይ ከደቡብ ሱዳን በመጡ የሙሩሌ ታጣቂዎች በተፈጸመ ጥቃት በትላንትናው ምሽት ብቻ ሰዎች መገደላቸውን፣ 22 ህጻናት መሰደዳቸውንና ቤቶች መቃጠላቸውን የክልሉ ርዕሰ መስተዳድር የካቢኔ ጉዳዮች ኃላፊ ማምሻውን ለአሜሪካ ድምጽ ገልጸዋል። የጋምቤላ ክልል ፕሬዝዳንትንና የጋምቤላ ክልል ባለስልጣናትን ለማግኘት ተደጋጋሚ ሙከራ አድርገን የነበረ ቢሆንም የክልሉ ርዕሰ መስተዳድር ለአጭር ደቂቃ አግኝተን ስለ ሁኔታው ጠይቀናቸው ነበር።
ችግሩ የተፈጠረው በሁለት ወረዳዎች ነው። ጋምቤላ ክልል አካባቢ ጎግና ጆሪም ባሉ ወረዳዎች ናቸው የተፈጠሩት። ከዚህ በፊት በተደጋጋሚ ልክ እንዳልሽው ብዙ የአኙዋክ ዜጎች በሙርሌ በተደጋጋሚ ዘግናኝ ግድያ ሲፈጸም ቆይተዋል። ከትናንት ጊዜ ጀምሮ ደግሞ ወደ ጎግ አካባቢ ኡባ የምትባል ቦታ ቀበሌ ግብረ ማህበር እነዚህ ሙርሌ የደቡብ ሱዳን ታጣቂዎች በምሽት በማምጣት ከባድ ጥቃት ተፈጥሯል እና ባለኝ መረጃ ኡቡዋ አካባቢ የታገቱት ህጻናት 27 ይደርሳሉ። 3 ደግሞ ተቃጥለዋል። ቤት ውስጥ ተገኝተው ተቃጥለዋል። እስካሁን ድረስ ባለው መረጃ መሰረት 11 ሞተዋል። ያልተገኙ ሰዎች ይኖራሉ። ምናልባት ሞቶት ሊሆን ይችላሉ።
የሰማችኋቸው ኡመድ አቡርታታ የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊ በውጭ አገር የሚገኙ ሲሆኑ እሳቸው እንደሚሉት ጥቃቱ በትላንትናው ምሽት ሲፈጸም ቤቶች ተቃጥለዋል። በዚህ በተቃጠሉት ቤቶች ውስጥ 3 ህጻናት ሞተዋል። 11 ሰዎች ደግሞ ልጆቻቸውን ከጥቃት ለመከላከል ባደረጉት ትንቅንቅ ህይወታቸው ጠፍቷል። እንደዚሁም 22 ህጻናት ተወስደዋል የሚል ነው። የጋምቤላ ክልል የክልሉ መስተዳደር የካቢኔ ጉዳዮች ኃላፊ አቶ አዲሱ እንደሚሉት ደግሞ በትላንትናው ምሽት በደረሰው ጥቃት የሞቱት ሰዎች 12 ናቸው የሚል ነው።
ትናንትና ሞርሌ ጥቃት ላይ ወደ 22 ህጻናት ነው ወሰደ የተባለው። ቤቶችን አቃጥሏል፣ 12 ሰዎችን ገለዋል።
የጋምቤላ ዲሞክራሲያዊ ጥምረት ግንባር ቅስቀሳና ፕሮፓጋንዳ ኃላፊ አቶ መድ ኡበርታ የሚሉት ይህ ጥቃት በተደጋጋሚ የሚፈጸም ሲሆን ከመስከረም ወር ጀምሮ ባለው ጊዜ እንኳን በየምሽቱ ሰዎች ይገደላሉ፣ ህጻናት ከቦታው ይወሰዳሉ። መንግስት ለእነዚህ ህጻናትና እዛ አካባቢ ለሚኖሩ ሰዎች ጥበቃ የማድረግ ኃላፊነት ነበረበት ይላሉ።
መንግስት ይህ ችግር ለመቅረፍ ፈቃደኛ ሆኖ ስላለ ነው እንጂ መንግስትማ አቅም አለው። ኢትዮጵያ የመሰለ መንግስት አቅም አለው፣ የመቆጣጠር አቅም አለው። እንኳን ከአገር አገር ነው በአፍሪካ ደረጃ የምታወቅ መንግስት ነው። እንግዲህ በውትድርና በጣም ኤክስፒሪየንስ ያላቸው መንግስት ነው እና ፍላጎት የለም ይህንን ችግር ለመቅረፍ። ምክንያቱም አኝዋክ በጅምላው ከጋምቤላ ክልል በአጠቃላይ በቃ ዘር በቃ የአኝዋክ ዘር እዛ አካባቢ እንዳይገኝ ነው ፍላጎት አላቸው መንግስት። ለምሳሌ ከትናንት ጊዜ ጀምሮ ጎጋ አካባቢ የተፈጠረውን ጥቃት ኦቦ አካባቢ ቀበሌ ገብሬ ማይበር ክኝዶ ወና ከተማ በጣም ከአስር ኪሎ ሜትር የማያንስ ቦታ ነው እና ይሄ ሁሉ ከባድ በቃ ህዝብ ጨፍጨፋ ሲደረግ የመንግስት ታጣቂዎች ነበሩት፣ መከላከያን ሰራዊት ነበሩት። አይ ይሄ ነገር ከኛ አቅም በላይ ነው እና ለሚመለከተው አካል እናቀርባለን የሚል ነው። ነገር ግን መንግስት ከፍተኛ ኃላፊነት ይኖረዋል መከላከያ ሰራዊት ማለት አገሪቷን ከውጭ የሚመጡት ጥቃቶች ለመከላከል ነው ዋናው ተግባሩ። ስለዚህ መንግስት ፍላጎት አለው ብዬ አላስብም እና መንግስት ኃላፊነት የጎደለው መንግስት ነው ብዬ አስባለሁ። ምክንያቱም ይህ የመሰለ ዘግናኝ ግድያ አንድ ጊዜ አይደለም የተከሰተው፣ በተደጋጋሚ የተፈጠረ ችግር ነው። ስለዚህ መንግስት ይህን ችግር ለመቅረፍ ፍላጎት አለው ብዬ አላስብም። እንደነ
አያይዘው እንደሚሉት በጋምቤላ ክልል በአኝዋክ ማህበረሰብ ባሉ ሁለት ወረዳዎች ላይ እየደረሰ ያለው ጥቃት የአካባቢው ሰው ግራ መጋባቱን ገልጸው የሙሩሌ ጎሳዎች ታጣቂ ሲሆኑና መሳሪያ ያላቸው ሲሆኑ በደቡብ በጋምቤላ ክልል ያሉ በኢትዮጵያ አኝዋክ ማህበረሰብ አባላት ግን ምንም አይነት የታጠቁት መሳሪያ የለም ይላሉ።
ከዚህ በፊት በተፈጠረው አምና ከመቶ በላይ ህጻናት ተወልደዋል። በዛን ጊዜ መንግስት ያደረገው ምንድን ነው? ታንክ ሳይቀር እስከ ጎረቤት አገር የሄደበት ጊዜ ነበር። ፍላጎት ቢኖርማ ይህንን ችግር ፍላጎት ቢኖር ኖሮ እስከ ጥረፍ ድረስ መሄድ መቻለ ነበርና እኛ እንደምናስበው ኢትዮጵያን መንግስት ምንድን ነው ቦርደር የመከላከል ኃላፊነት አለው፣ አገር ሉዓላዊነት ለማስከበር ኃላፊነት አለው። እኛ እንደ መፍትሄ የምናስበው ይህ መንግስት እስከ ቦርደር ድረስ የመከላከያ ሰራዊት የማስፈር ኃላፊነት ያለው መንግስት ነው፣ አቅም አለው። ነገር ግን እኛ እንደምናስበው የጋምቤላ ማህበረሰብ መንግስት የእነሱን ህይወት የመከላከል ኃላፊነት ያለው መንግስት ነበር እና እዚህ የምተማመነው በመንግስት ነው። እዛ አካባቢ ፊኝዶ አካባቢ ያሉት ታጣቂዎች ፖሊሶች አሉ፣ መከላከያ አለ። ትእዛዝ እስካልተሰጠ ድረስ ክልል መንግስት ትእዛዝ እስካልሰጠ ድረስ ህዝቡን በቃ ሄደው ከዚህ ጉዳይ ጋር መላትም አይችልም። ምክንያቱም የሚመለከተው አካል ትእዛዝ መስጠት መቻል አለበት። ምንም የመከላከል የአንዳንዱ ሰው በቃ ምንም እያደረገው ነገር የለ። ለምሳሌ ጎጋ አካባቢ የመንግስት ታጣቂዎች አሉት፣ መከላከያ ስራ ቤት አለ እዛ ከተማ። ይህ እርምጃ መውሰድ አልቻለ ነበር እና እኔ እንደሚታየኝ ከበላይ አካል ክልል መንግስት ትእዛዝ እስካልሰጠ ድረስ ህዝቡን በቃ ምንድን ነው እዛ አካባቢ ያለው ማህበረሰብ ራሳቸውን መከላከል አይችሉም።
በዚህ አካባቢ ከመስከረም ወር ጀምሮ ተደጋጋሚ ጥቃት መፈጸሙና በዚህም እስከ አለፈው ወር ድረስ 15 ህጻናት መወሰዳቸውንና እንደዚሁም 20 ሰዎች መገደላቸውን መዘገባችን ይታወሳል። አድማጮች እንግዲህ በመግቢያችን ላይ ያስተዋወቅነውን ዘገባ እስካሁን ድረስ እየጠበቅን ነው። እንግዲህ ማምሻውን የአዲስ አበባ መስተዳድር ከንቲባ 65 ሰዎች ህይወታቸው ማለፉን ገልጸዋል። ከዚህ ውስጥ የ19 ሰዎች የቀብር ስነ ስርዓት እየተፈጸመ ነው። እኛም ይህንን ዘገባ እንደደረሰን ወደ እናንተ ለማድረስ ከፍተኛ ጥረት እናደርጋለን። ወደ ሌላ ዘገባ ስናመራ ለአራት ወራት በእስር ላይ የነበረው ጋዜጠኛ አናንያ ሶሪ ዛሬ ማምሻውን ከእስር ተፈቷል። ጋዜጠኛ አናንያ ሶሪ ከእስር ሲፈታ አብረው ታስረው የነበሩት ጋዜጠኛ ኤልያስ ገብሩና እንደዚሁም ደግሞ የአንድነት ፓርቲ አባል የነበረው አቶ ዳንኤል ሽበሺ ከእስር እንዳልተለቀቁ ታውቋል። ማምሻውን አሉላ ከበደ ጋዜጠኛ አናንያ ሶሪን አነጋግሮት ነበር።
አናንያ ሶሪ፣ ከሶስት ወራት በላይ እስር ላይ ቆይተህ ዛሬ ተፈታሃል። እንኳን ከእስር ለመውጣት በቃ
እንኳን ያገናኘን።
አናንያ፣ አንተና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናችሁ። የአንድነት አባሉ ዳንኤል ሽበሺ ሶስተኛው ታሳሪ ነው። አሁን አንተ ብቻ መፈታትህን ነው የተረዳ ነው እና እነኚህ ሁለት የእስር ጓደኞች ዛሬ ያሉበትን ሁኔታ ታውቃለህ። ክስ ሳይቀርብባችሁ መቆየታችሁን ዘገባዎች ያሳያሉ። እስኪ የታሰርክበትን ጊዜ በምን እንደታሰርክና አሁን ስትወጣም የተሰጠ ምክንያት ካለ እንዴት ልትለቀቅ እንደቻልክ ጨምረህ ባጭሩ ግለጽልን።
እሺ እንግዲህ የታሰርነው ህዳር 8 ቀን ነው። እኔ ብቻዬን ነበርኩት። ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ አንድነት ፓርቲ አባል የነበረው ዳንኤል ሽበሺ ከሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበር የተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ 3 ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን። ለየብቻ በአንዳንድ ክፍል ውስጥ ሆነን ለ3 ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮኮብንሳ ወደሚባለው እዛ ነበር የተወሰድነው። እንግዲህ እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን።
አስታውሰን በዚህ ሰዓት ለሚከታተሉ አድማጮች የክሳችሁ መሰረት ምን እንደነበረ፣ የቀረበባችሁ ክስ ወይም ውንጀላ ምን ይል ነበረ?
እንግዲህ ተጠርጥራችኋል ተብሎ የተነገረን ህገ መንግስታዊ ስርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳችኋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ህይወት ውስጥ ስንሰራ ይኖርን ነን እንጂ የማንም አካል ጋር ግንኙነት አድርገን ተልእኮ ተቀብለን የምንቀሳቀስ አይደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። ያ በዛ አለቀ። እንግዲህ አሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብሎም የጠየቀን የለም፣ ዝም ብለን የተቀመጥነው። ምርመራውም ሂደት ያው እንደው በቁም ነገር ይህንን ጉዳይ ወይም ይህን የተጠረጠርንበትን ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ። ምክንያቱም ከዛ በተረፈ ደግሞ ሶስታችንም ያው ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። ስለዚህ የእውነት የምር እነሱም ያንን ነገር ከልብ አምነውበትና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያን ሰበብ ሰጥተውን አቆይተውን ነበረ። ከዛ በኋላ እንግዲህ አጣሩ፣ ሞባይላችንም ምናምን እዛው ነበረ። ሲጣራም የተገኘ ነገር ያለ አልመሰለኝም። ከዛ በኋላ ደግሞ የሚጠየቀን የለም። ያው ዝም ብለን ተቀመጥን። እንግዲህ 3 ወር ላላነሰ ጊዜ አልፎ አልፎ ያው በአጋጣሚ እዛ የኮማ የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባል የተቋቋመ አለ፣ እነሱ ጎብኝተውን ነበረ በአንድ ወቅት። እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ፣ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት በጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህን አነሳንላቸው። ያው ከምንም በላይ አዛውንቶች ነበሩ አከራይታቸዋል ተብሎ እና በማለት ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት ምናምን የሚል ነገር ስላለ ያንን ደግሞ አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ህሙማን ነበሩ፣ እነሱን መታሰር እንደሌለባቸው አንሳን። የህክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የ14 የ16 ዓመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ያው ለሱ ቶሎ ሪስፖንድ እንዳደረጉ በሁለተኛው ቀን ይመስለኛል ካልተሳሳት እነሱ እንዲፈቱ ተደረገ። ስለዚህ ያንን አይነት ስብሰባና እንደዚህ የማናገር ሁኔታ ምን ጎድሎባቸዋል፣ መኝታ ላይ እንደዚህ ንጽህና ሁኔታ ምን ይመስላል፣ እንዲህ የሚሉ ጥያቄዎች ነበሩ በአብዛኛው። በሞላ ጎደል ያው መጥፎ ሊባል አይችልም የነበርንበት እስር ቤት ከሀገሪቱም አቅምና ሁኔታ አኳያ። በተረፈ ግን አያያዛችን ላይ ያው እኔ በስነ ስርዓት እንፈልጋለን አሉ በደህንነቶች የሄድኩት። ኤልያስ ገብሩና ዳንኤል ሽበሺ ግን ሲያዙ እንዲህ ትንሽ ወከባይ መፍጠር መሳሪያው ትተው ደግ ነው። ዳንኤል ሽበሺም ላይም ድብደባ በማድረስ ጣቢያ ሲደርስ እንዲህ አይነት የመብት ጥሰቶች ነበሩ እና ያን ይመስል ነበር እንግዲህ የተያዝንበት ሁኔታ።
አናንያ፣ የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርበሃል። በጭብጥ ደረጃ ግን በፍርድ ቤት የቀረበ ክስ ነበረባችሁ? ከቀረበ ምን ነበረ? በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት 4 ወራት በሚጠጋ ጊዜ እስራችሁ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት፣ ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ፣ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ?
ምንም የክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍትሐዊ ሕግ ነው ብለን እናስባለን። አዋጁ የዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል። ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሐሳቦቻችንን እንገልጻለን። ስለዚህ ያንን ያደረግነው እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው ያንን ያደረጉት እንጂ እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው።
አናንያ ሶሪ፣ ዛሬ ከእስር ተለቀሃል። ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ቀጣይ የሙያም ሆነ የህይወት ምዕራፎችህ የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔም እግዜር ይስጥልኝ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እንግዲህ ቀደም ሲል በመግቢያችን ላይ ያቀረብነው የመጀመሪያ ዘገባ ደርሶናል። ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ 65 ሰዎች ህይወታቸውን አጥተዋል። ከዚህ ውስጥ 45ቱ ሴቶች ናቸው። የሟቾች ቁጥርም እንደሚጨምር እየተፈራ ይገኛል። በዛሬው ዕለትም ከነዚህ ውስጥ የ19 ሰዎች አስክሬን መቀበሩን መንግስት መገናኛ ብዙሀንና ሀገር ውስጥ በሚገኙ ብዙሀን መገናኛ እየተገለጸ ይገኛል። በህይወት የተረፉ ካሉም ለማዳን የሚደረገው ጥረት እንደቀጠለና የአካል ጉዳት የደረሰባቸውም ሕክምና እየተሰጣቸው እንደሆነ እየተዘገበ ይገኛል። መለስካቸው አምሀ ከስፍራው ይህንን ተከታይ ዘገባ አድርሶናል።
በተለምዶ ቆሼ ተብሎ የሚጠራው የአዲስ አበባ ደቡብ ምዕራብ ክፍል በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ይገኛል። ለዓመታት ሲጠራቀም የነበረው የከተማዋ ደረቅ ቆሻሻ ቁልል እስካሁን በትክክል ባልታወቀ ምክንያት መጋቢት 2 ቀን 2009 ዓ.ም ከምሽቱ 2 ሰዓት አካባቢ ተደርምሶ ሕይወት እንዳጠፋ ታውቋል። የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤትን ጠቅሶ የኢትዮጵያ ብሮድካስት ኮርፖሬሽን ቴሌቪዥን በዛሬው በ7 ሰዓት ዜና አወጃው ይህንን ቁጥር ያረጋገጠ ሲሆን ቪኦኤ በስፍራው ተገኝቶ መሰል መረጃዎችን ከፖሊስ ለማግኘት ያደረገው ጥረት በፖሊስ አለመተባበር ሊሳካ አልቻለም። የአደጋው ሰለባ ከሆኑ ቤቶች አጠገብ የሚኖሩና በዚሁ ስፍራም ከ28 ዓመት በላይ የቆዩ መሆናቸውን የገለጹልኝ አቶ ወረዳ ይግዛው የቆሻሻው ተራራ በተደረመሰበት ዕለት ያዩትን አስረድተውኛል።
እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ሲገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድነው ጮኸቱ? በጣም ጮኸ። የሆነ ፍንዳታም ነበረው። ሹ ብሎ ነው የወረደ ጠቅላላ። ከዛ ይሄ የለም ጠቅላላ ነው ያዳፈነው። ይሄ ነው የነበረ ሁኔታው። ሌላ አላውቅም። ከዛ በኋላ ወጣን ስናይ በዛ ዳር የነበሩ ልጆች 2 ልጆች ነበሩ፣ እነሱ አስወጣናቸው። ከዛ በኋላ መልሰን ደግሞ እዛ የነበረው በዚህ ስንመጣ ጠቅላላ ቤቱ ምንም አይታወቅም።
የተደረመሰው ተጥሮታል ማለት ነው።
በቃ ምንም ቤት አይታይም። ጠቅላላ ቤቱ የሚባለው የለም። ላይን አፈሩ ነው በላይ ላይ ያለው። አንድ ቤት አይታይም በወቅቱ የነበረው። ስለዚህ ይሄ ነው ማለት ያለም። ወደ ቤቶቹ ግን ወደ 16 ምናምን ቤት ነው የነበረው።
ሌላው የአካባቢው ነዋሪና ስማቸውን ለመግለጽ ያልፈለጉ ሰው እንደሚሉት ከሆነ ደግሞ በአደጋው ምክንያት በሕይወት ሊደርስ የሚችለውን ጉዳት ለመገመት እንደሚቸገሩ ይናገራሉ።
እኔ በሰዓቱ አጠገቡ አልቆምኩም። ችግሩ ከተከሰተ በኋላ ነው የወጣው። እኔ ከፍ ይላል፣ አሁን ከላይ ትንሽ ወጣ ይላል። ከእኔ በታች ብዙ ሰዎች አሉ፣ ግን አሁን አጠገብ የነበሩ ሰዎች እንኳን እርግጠኛ ነኝ ቆመው በዛ ያዩት ነገር የለም። ብቻ መሬቱን ለብሶ ያው አጠገባቸው ማፈር መጥተው የቆሙት ናቸው። ሪስሉ የታወቀው እንጂ የለበሱት የሚታወቅ ነገር የለም። እና ጩኸቱ ሁሉ የተሰማ መሬት መጥቶ የነካቸው ሰዎች ግድግዳቸው ሲነካባቸው ነው የታወቀው እንጂ ከእነሱ ወደዚህ ያሉት እንዳለብሶ ነው አሁንም ያለው። እርግጠኛ ነኝ እስካሁን በረዲዮ የሚወራውና ከአሁን በኋላ የሚወጣው 2% አሁን ከአሁን በኋላ የሚወጣው ነው የሚበልጥ።
ለመሆኑ ምን ያህል ቤት ይኖር ነበር ይሄ አሁን አፈር?
አሁን ሻወር ቤት ምልህ ቤት ራሱ ማለት ነው። ሻወር ቤት ማለት ጫፍ ላይ ነው ያለች እሷ ለብሳ ነው ያለች። አሁን በጭራሽ ልጅ ማትታይ ሻወር ቤት ማለት አሁን ሻወር ቤት ነው። ነዋሪዎቹም እዛው ናቸው። ብዙ ተከራይ ሁሉ አለው ውስጡ ላይ። እኛ መጥተን ነው እዛ ሻወር የምንወስድ። ከሻወር ቤቱ በጀርባ ራሱ ያለ ቤት ቁጥረው እሱ እኔ ቁጥር ያልችለው።
እኚህ የአካባቢው ነዋሪ እንደሚያስረዱት በአደጋው ምክንያት ለደረሰው ጉዳት ግምት መነሻ እየተደረገ የሚገኘው የመሬት ይዞታ ካርታ የነበራቸውን ቤቶች ነው። ይሁንና በአደጋው ምክንያት ሊያልፍ የሚችለው ሕይወት ከዚህም ይሰፋል ይላል።
ወደ ሌላ ዘገባ ስንሻገር ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት ሰኞ ዕለት በጥር ወር በስድስት አረብ ሀገራት ላይ የተጣለውን የጉዞ እገዳ በተሻለ የሚገልጸውን አዲሱን የጉዞ እገዳ ፈርመዋል። አዲሱ ህግ ከስድስቱ ሀገራት በሚመጡ ዜጎች ላይ ለዘጠና ቀናት የተቀመጠውን የቪዛ ፈቃድ የሚያግድ ሲሆን ኢራቅ ከታገዱት ስድስት ሀገሮች ዝርዝር ውስጥ እንድትወጣ ትዕዛዝ አስተላልፏል። የዓለም አቀፍ ስደተኞችን መቀበልን በማስመልከት የወጣው ውሳኔ ለ120 ቀናት እንዲራዘምም ያዛል። ከተለያዩ ሀገራት በስደት በዩናይትድ ስቴትስ የሚኖሩ ሰዎች ስለተፈረመው የጉዞ እገዳ አስተያየታቸውን ለቪኦኤ ሰጥተዋል። ካሮላይን ፕሪስቲዩ የዘገበችውን መስታወት አራጋው ታቀርበዋለች።
በአሜሪካ ነዋሪ የሆነ ሁሉ በቅርቡ ስለተፈረመው የጉዞ እገዳ በመነጋገር ላይ ይገኛል።
So there are briefs due today and briefs due tomorrow. As the previous order was under judicial suspension.
It's a central constitutional problem.
Today's main focus of the news is
this revised executive order.
ይህን ትዕዛዝ በተመለከተ ከፖለቲካ ተንታኞችና አጥኚዎች ብዙ ሰምተናል። አሁን ግን በቀጥታም ሆነ በተዘዋዋሪ የሚመለከታቸውን በተለይም በስደተኝነት የገቡና ለአመታት በአሜሪካ የኖሩ ያሉትን ሰዎች ያላቸውን አስተያየት ለመጠየቅ ተዘዋዙረን ነበር። በዋሽንግተን ዲሲ በታክሲ ስራ ላይ የተሰማሩ በርካታ ሰዎች ከተለያዩ ሀገራት ተሰደው የመጡ ናቸው።
My name is Lama Safa. I came from Ethiopia.
ስሜ ለማ አሰፋ ነው። የመጣሁት ከኢትዮጵያ ነው።
My name is Mengis Gabre. I'm from Eritrea.
ስሜ መንግስ ገብረ ይባላል። ከኤርትራ ነው የመጣሁት።
I'm from Pakistan.
ከፓኪስታን ነው የመጣሁት።
ለዋሽንግተን ዲሲ ከተማ እንቅስቃሴ ከፍተኛ ሚና የሚጫወቱት የከተማዋ ታክሲዎች ናቸው። ለዋሽንግተን ዲሲ ከተማ እንቅስቃሴ ከፍተኛ ሚና የሚጫወቱት የከተማዋ ታክሲዎች ናቸው። ወደ ዋይት ሃውስ ባክ።
Somalia supposed to be American ally.
ሶማሊያ ለዩናይትድ ስቴትስ ወዳጅ መሆን የምትችል ሀገር ነበረች።
አብዲ ሐሰን የመጣው ከሶማሊያ ነው። ለዘጠና ቀናት የወጣው የጉዞ እገዳ የሱን ሀገር ሶማሊያን ጨምሮ ሌሎች አምስት ሀገራትን ሱዳን፣ የመን፣ ሊቢያ፣ ኢራንንና ሲሪያን እንደሚጎዳ ያስባል።
To say someone coming from the airport, oh, you are Muslim.
ወደ አሜሪካ ለመግባት አይሮፕላን ጣቢያ የደረሱትን መንገደኞች አሃ አንተ ሙስሊም ነህ በዚህ ወገን ቁም፣ አንተ ጥቁር ነህ በዚህ ቁም፣ ወይም አንተ ከሶማሊያ ነህ ከሱዳን የመጣኸው በዚሁን የሚለውን መመልከት ያሳዝናል። እንደማስበው ይህ ገዳ የአሜሪካን ገጽታ የሚቀይር ነው።
አሁን ደግሞ ወደ ሊንከን መታሰቢያ አካባቢ እየተጓዝን ነው። ሰላም ሊንከን መታሰቢያ ባክህ ወሰደኝ። ሊያኳታሰን ወደ ዩናይትድ ስቴትስ የመጣው እንደ አውሮፓውያን አቆጣጠር በ1967 ዓ ም ነው። አሸባሪዎችን ለመከላከል የሚደረገውን ተጨማሪ ጥብቅ እገዳ ይደግፋል።
It's not mean all Muslims is bad and United States didn't ban everybody. They're banning bad people.
ሁሉም ሙስሊም መጥፎ ነው ማለት ግን አይደለም። ዩናይትድ ስቴትስ ሁሉንም አይደለም ያገደችው። መከልከል የሚገባቸውን ብቻ ናቸው የተከለከሉት። ሁሉም ሙስሊም መጥፎ ነው ማለት ግን አይደለም። ዩናይትድ ስቴትስ ሁሉንም አይደለም ያገረችው። መከልከል የሚገባቸውን ብቻ ናቸው የተከለከሉት።
በዋሽንግተን የመታሰቢያ ሐውልቶች ስር ስር መጓዝ እንችላለን። ይህ ገዳ እስከ ሰኔ ይቀጥላል። ታክሲ ነጂዎቹ ለሲሪያኑ ስደተኞች የተሰማቸውን ሐዘን በመግለጽ ላይ ናቸው። ሀብታሙ ጥላሁን ከኢትዮጵያ የዛሬ 15 ዓመት ነበር ወደ ዩናይትድ ስቴትስ የመጣው።
I was a refugee once. America is the one who rescued me.
ስደተኛ ነበርኩ። አሜሪካኖች ብቻ ናቸው የተቀበሉኝ።
ነቢያት ተኪ ኤርትራዊት ናት። ሁለት ልጆቿን በዩናይትድ ስቴትስ በማሳደግ ላይ ትገኛለች። እነዚህን ሰዎች እንዳይገቡ በመከልከል የተሻለ ደህንነት ሊገኝ ይችል ይሆናል። ነገር ግን በተለይ በሲሪያ በርካታ ህፃናት በችግር ላይ ይገኛሉ። ለነሱ የተሻለ ሰላማዊ ቦታ እንደሚያስፈልጋቸው መርሳት የለብንም። ወደ ካፒቶል ባከ። እነዚህ ታክሲ ነጂዎች አዲስ የወጣው የጉዞ እገዳ አይመለከታቸውም። በአንድ ነገር ግን ይስማማሉ። እነሱ እንደሚሉት ታክሲ ከተለያዩ ሰዎች ጋር ለመገናኘት እድልን ይፈጥራል። እናም ያመኑበትን የሚመለከታቸው የህግ አርቃቂዎችና የዋይት ሃውስ ባለስልጣናት ወደ ታክሲያቸው ሲዘልቁ ተጽዕኖ ለመፍጠር መወተወታቸውን ይቀጥላሉ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
መስታወት አራጋውነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ሙዚቃ በመምረጥ ዲጄ ፋትሶ ነበር። ጊዜ ሳይኖረን ሙዚቃ ባለማጫወታችን ይቅርታ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ፈነገ ጉዞ እንገናኝ።